ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ የተከበራችሁ አድማጮች፣ ተመልካቾቻችን፣ እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን ሁሉ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 14 2014 ዓ.ም ስርጭታችን ጀመረ። ክርስቲያን ምዕመናን እንኳን ለብርሃነ መስቀሉ አደረሳችሁ። በዚህ ምሽት በርከት ያሉ የበዓል ሰሞን ዝግጅት ዘገባዎችን ይዘንላችኋል። ቀንጭበን እናሰማችሁ።
በዋነኝነት እንግዲህ በኢኮኖሚ በኩል እንግዲህ ተያይዞ ያሉትን የብድር የፋይናንሻል ጌንስ፣ ሌሎች ደግሞ ከዚህ ጋር ተያይዞ ሊኖሩ የሚችሉ ቴክኒካዊ ድጋፎችን በሙሉ የሚገድብ ነው።
የኢትዮጵያ ሲቪል ማህበረሰቦች ድርጅቶች ምክር ቤት ለፕሬዚደንት ጆ ባይደን ግልጽ ደብዳቤ ይድረስ ብሏል።
ዶሮ ከአምና ዘንድሮ በጣም ዋጋ ጨምሯል። ሽንኩርትም ጨምሯል።
ቡና ጨምሮ ነበር። 200 ብር 180 ሽጠን ነበር። ዘንድሮ ተመዝገን ለሽንኩርት በጥሩ ዋጋ ናለ።
እኛማ አነሰም አደገም እኮ 10 ብርም አግኝተን እንሰራለን። ግን ለነዋሪው ለበላተኛው በጣም ይከብዳል፣ ከብዷል።
ክቡራትና ክቡራን ተመልካቾቻችን፣ አድማጮቻችን፣ የምክር ቤቱን ዋና ዳይሬክተር አቶ ሄኖክ መለሰን አነጋግረናል። አሁን የሰማችሁት ከአዲስ አበባና ከተለያዩ አካባቢዎች ገበያዎች ከተጠናቀረው ዘገባ የተቀነጨበ ነበረ። የምክር ቤቶቹ ዘገባ በአብይ ርዕስ በዚህ ምሽት ተይዟል። በዌብሳይታችንም ላይ በቀጥታ ታገኙናላችሁ፣ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ በቀጥታ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። እንደ አውሮፓውያን የቀን አቆጣጠር ከ2002 እስከ 2013 ዓ ም ሶስተኛው የኬንያ ፕሬዚደንት ሆነው ያገለገሉት የቀድሞው የኬንያ ፕሬዚደንት ማዊ ኪባኪ በ90 ዓመታቸው ከዚህ ዓለም በሞት ተለዩ። መሐመድ ይሱፍ ከናይሮቢ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
የቀድሞ የኬንያ ፕሬዝዳንት ማዊ ኪባኪን መሞት ዛሬ በይፋ የተናገሩት የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው።
ኤሚሊዮ ሞዋይ ኪባኪ was a quintessential patriot whose legacy of civic responsibility
ኤሚሊዮ ማዊ ኪባኪ የዜግነት ኃላፊነታቸውን በመወጣት በአርያነት የሚጠቀሱ አርበኛ ናቸው። ኬንያ ለረጅም ጊዜ መጪውን ትውልድም የሚያነቃቁ ይሆናሉ።
ኪባኪ እንደ አውሮፓውያን አቆጣጠር ከ2020 እስከ 2013 ከኬንያታ ጋር የተደረገውን ምርጫ በማሸነፍ ለአራት አስርተ ዓመታት በአንድ ፓርቲ አገዛዝ ስር የነበረውን ስርዓት ቀይረዋል። ወደ ስልጣን የመጡት በኬንያ ምጣኔ ሀብት እየተስፋፋ የመጣውን ሙስና ለመዋጋት መሆኑን ቃል በመግባት ነበር። በመጣኔ ሀብቱ ተሐድሶ ላይ ሲያተኩሩ ግን ሙስና መስፋፋቱን ቀጥሎ ነበር። እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት በነበረው አወዛጋቢ የድጋሚ ምርጫቸው ተፎካካሪያቸው የነበሩትን ኦዲንጋን ምርጫ አጭበርብረዋቸዋል የሚል ክስ ይቀርብባቸው እንደነበረም ተጠቅሷል። በዚያ ሳቢያም ከ1100 በላይ ሰዎች የሞቱበት ግጭት ተቀስቅሶ ነበር። ኪባኪ እንደ አውሮፓውያን አቆጣጠር በ2010 የኬንያ አዲስ ህገ መንግስት በመቅረጽ የማህበራዊ አገልግሎትን ለማሻሻል ጥረት ማድረጋቸው ተመልክቷል። ፕሬዚዳንት ኬንያታ የቀድሞ ፕሬዚዳንት አገሪቱን ወደፊት በማራመድ በኩል ስላደረጉት አስተዋጽኦ አመስግነዋቸዋል።
The late former president's administration conceptualized and spearheaded transformation in crucial sectors such as education.
የቀድሞ ፕሬዝዳንት አስተዳደር እንደ ትምህርት በመሳሰሉ ቁልፍ ዘርፎች ዓለም አቀፉን ነጻ የመጀመሪያ ደረጃ ትምህርት ፕሮግራም፣ ትራንስፖርትና የኃይል ዘርፍ መሠረተ ልማት እንዲሁም ለኬንያውያን ወገኖች የጤና እንክብካቤን ለማዳረስ ሐሳቦችን በመቅረጽ በስፋት አስተዋውቋል።
በመጨረሻው የስልጣን ዘመናቸው ኪባኪ ስልጣናቸውን እንደ አውሮፓውያን አቆጣጠር በ2013 ለተመረጡት ለፕሬዝዳንት ኬንያታ በማስረከብ በጡረታ ተሰናብተው ነበር።
ዲሞክራቲክ ሪፐብሊክ ኮንጎና አንጎላ ጣሊያን ከሩሲያ ታገኘ ነበርውን የተፈጥሮ ጋዝ ለማቅረብ መስማማታቸው ተነገረ። የጋዝ አቅርቦቱ ጣሊያን ከሩሲያ ታገኘ ነበርውን የ45% ድርሻ እንደሚሸፍንም የሮይተርስ ዘገባ አመልክቷል። የጣሊያን መንግስት ትናንት አሙስ ከኮንጎ ጋር በአመት 4.5 ቢሊዮን ኪዩቢክ ሜትር ጋዝ ለመግዛት መፈራረሙ ተገልጿል። ከአንጎላም ጋር እንዲሁ በአመት እስከ 1.5 ቢሊዮን ኪዩቢክ ሜትር ጋዝ ለመግዛት ባለፈው ረቡዕ መፈራረማቸው ተዘግቧል። ዩናይትድ ስቴትስ ውስጥ ለሁለት ቀናት ጉብኝት በፖርትላንድ ክፍለ ግዛት ኦሬገን የሚገኙት ፕሬዚደንት ባይደን የጉብኝታቸው ትልቁ ትኩረት ያደረጉት ስላረፉበት አውሮፕላን ጣቢያ መሆኑም ተገልጿል። የፖርትላንድ ዓለም አቀፍ አውሮፕላን ማረፊያ የርዕደ መሬት አደጋ ያሰጋዋል ተብሎ በተለየ ስፍራ ላይ ያረፈ በመሆኑ ይህን አደጋ ሊቋቋም የሚችል አውሮፕላን ማረፊያ ለመገንባት መታቀዱ ተመልክቷል። በፕሬዝደንትነታቸው ለመጀመሪያ ጊዜ ወደ ሰሜን ምዕራብ ዩናይትድ ስቴትስ የተጓዙት ባይደን ጉዳዩን ባለፈው በልግ በምክር ቤቱ እንዲጸድቅ ካደረጉት የ1 ትሪሊዮን ዶላር የመሰረተ ልማት በጀት እቅዳቸው ጋር አያይዘውታል። ውጤታማ ፖሊሲ እያራመዱ መሆኑን ለማስተዋወቅ ወደ አይዋ፣ ኖርዝ ካሮላይና፣ ኒው ሃምሽር የተጓዙት ባይደን አሁን ካሉበት ኦሬገን በኋላ ወደ ሲያትል እንደሚያቀኑ ተነግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሆንዱራስ በአደገኛ እጽና የጦር መሳሪያ ዝውውር የተከሰሱትን የቀድሞ የሆንዱራስ ፕሬዚደንት ጆዋን ኦርላንዶ ሄርናንዴዝ ትናንት ሐሙስ ለዩናይትድ ስቴትስ አሳልፋ መስጠቷ ተሰማ። በዩናይትድ ስቴትስ ጥያቄ መሰረት በትናንትናው ዕለት ተላልፈው የተሰጡት ሄርናንዴዝ ቴጉሲ ጋላፓ ከሚገኘው መኖሪያ ቤታቸው የተያዙት ባለፈው የካቲት መሆኑም ተዘግቧል። የዩናይትድ ስቴትስ ባለስልጣናት የቀድሞውን ፕሬዝደንት የከሰሱት የፖለቲካ ስልጣናቸውን ለማጠንከር ሲሉ ከአደገኛ እጽ አዘዋዋሪዎች ከፍተኛ ገንዘብ ተቀብለዋል በሚል ነው። በአደገኛ እጽ ዝውውር ላይ በተከፈተው ጦርነት በአንድ ወቅት የዩናይትድ ስቴትስ ቁልፍ አጋር የነበሩት ሄርናንዴዝ ምንም ጥፋት የሌለባቸው መሆኑን መናገራቸው ተገልጿል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በዩክሬን ከሁለት ወራት ውጊያ በኋላ ተከባ የቆየችውን የማሪውፖል ከተማ ነጻ መውጣቷን አስታወቁ። የሩሲያ ኃይሎች በኦዙፍስታል የብረት ፋብሪካ ውስጥ መሽገው የቀሩትን የዩክሬን ወታደሮችና ሰላማዊ ሰዎችን ግን ገና ያላስለቀቁ መሆኑ ተነግሯል። የዩክሬን ባለስልጣናት ከማሪውፖል ወጣ ብሎ የጅምላ መቃብር ስለመገኘቱ ማስረጃዎች እየወጡ መሆኑን ገልጸዋል። ማክዛር ቴክኖሎጂ ከተባለው የዩናይትድ ስቴትስ የምስል ድርጅት የወጡ ፎቶግራፎች ቢያንስ 200 የሚሆኑ የጅምላ መቃብሮች ማኑሽ በተባለችው ከተማ ውስጥ መታየታቸውን አመልክተዋል። በሌላም በኩል የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ትናንት አሙስ ለዓለም ባንክ እንደተናገሩት አገራቸው በወር 7 ቢሊዮን ዶላር ድጋፍ የሚያስፈልጋት ሲሆን ከሩሲያ ወረራ ጉዳት ለማገገም በመቶ ቢሊዮን ዶላሮች የሚቆጠር ገንዘብ የሚያስፈልጋቸው መሆኑን አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት አሙስ መንግስታቸው የ800 ሚሊዮን ዶላር ተጨማሪ ወታደራዊ እርዳታ ለዩክሬን እንደሚሰጥ ማስታወቁ ይታወሳል። በአፍጋኒስታን ከእስላማዊ መንግስት ጋር ግንኙነት ያላቸው የአፍጋን እስላማዊ ቡድኖች አነስተኛ ቁጥር ያላቸውን የሺአ ሙስሊሞችን ኢላማ ላደረገው የትናንቱ የቦምብ ጥቃት ኃላፊነቱን እንደሚወስዱ አስታውቀዋል። ትናንት አሙስ በሰሜን አፍጋኒስታን ማዛሬ ሸሪፍ ውስጥ በሚገኘው የሺአ እምነት ተከታይ ሙስሊሞች መስጊድ ላይ በደረሰው የቦምብ ጥቃት 12 ሰዎች መሞታቸውና ወደ 40 የሚደርሱ ሰዎች መቁሰላቸውን የሆስፒታሉ ባለስልጣናት ገልጸዋል። በተመሳሳይ ጥቃት ካቡል ውስጥ ደሺ ባርኪ በተባለ የሺአ መንደር ከሚገኝ የወንዶች ትምህርት ቤት አቅራቢያ ከመንገድ ላይ የተጠመደ ቦምብ 2 ህጻናት ወንዶችን ማቁሰሉ ተመልክቷል። የቻይና ፍርድ ቤት የሴት ጓደኛውን በስለት በመውጋት ገድሏል በተባለ አንድ አሜሪካዊ ላይ የሞት ፍርድ መበየኑ ተገለጸ። ፍርድ ቤቱ ሻዲድ አብዱል ማቲን የተባለው ግለሰብ ባለፈው ዓመት ቼን የተባለችውን የ21 ዓመት ሴት ልጅ ፊቷንና አንገቷን በስለት ደጋግሞ በመውጋት በመግደሉ ጥፋተኛ ሆኖ መገኘቱን አስታውቋል። ሻዲድ ግድያውን የፈጸመው በሁለቱ መካከል በተፈጠረው አለመግባባት ቂም ይዞ በመቆየቱ መሆኑን ተገልጿል። በቻይና የሚገኘውን የዩናይትድ ስቴትስ ኤምባሲ አስተያየት ለማግኘት የተደረገው ጥረት ባይሳካም አንድ የውጭ ጉዳይ ሚኒስትር ባለስልጣን ግን መንግስታቸው ጉዳዩን የተከታተለ መሆኑን ጠቅሰው የግለሰቦችን ሚስጥር ለመጠበቅ ተጨማሪ አስተያየት እንደማይሰጡ ማስታወቃቸውን ሮይተርስ ዘግቧል። የሰብአዊ መብት ተሟጋቾች ቻይና በየአመቱ በብዙ እስረኞች ላይ የሞት ፍርድ ማስተላለፏ ከሌላው ዓለም በተለየ ሁኔታ የተለመደ ቢሆንም በምዕራባውያን ላይ የሚተላለፈው የሞት ውሳኔ ግን ብዙም የተለመደ አለመሆኑን አስታውቀዋል። በመጨረሻም በብሪታንያ የሰውነት የመከላከል አቅሙ ክፉኛ የተዳከመ አንድ ታማሚ በሰውነት ውስጥ የኮቪድ-19 ቫይረስን አንድ አመት ተኩል ወይም 505 ቀናት ይዞ መቆየቱን ሳይንቲስቶች አስታወቁ። የአሶሺየትድ ፕሬስ ዘገባ እንዳመለከተው ብዙ ሰዎች በየጊዜው ምርመራ የማያደርጉ በመሆኑ በሰውነታቸው ውስጥ ቫይረሱን ይዘው መቆየት የሚችሉ ቢሆንም ለ505 ቀናት ይዞ መቆየት በረጅም ጊዜነቱ ሊመዘገብ እንደሚችል ሳይንቲስቶች ገልጸዋል። የዚህ ግኝት ፍሬ ነገር ተጋላጭነታቸው ከፍተኛ የሆኑ ሰዎችን ከቫይረሱ መታደግ ሊሰመርበት የሚገባ ጉዳይ መሆኑን ተመልክተዋል። የዓለም ተመራማሪዎች በዚህ ሳምንት ረጅም ጊዜ ስለሚቆዩት የተላላፊ ቫይረስ በሽታዎች ለመምከር በፖርቱጋል እንደሚገናኙ ተነግሯል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ዋና ዋና የዓለም ዜና ያሰማል። የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ ላይ ታገኙናላችሁ። የራዲዮ አድማጮቻችን በራዲዮ በቴሌቪዥን ለምትከታተሉን የራዲዮ አድማጮቻችንም ብትሆኑ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ አለን። እንዲሁም በዌብሳይታችን amharic.voanews.com በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ብትፈልጉን ታገኙናላችሁ። በቀጥታ ስርጭት አለን። የምሽቱ የአየር ስርጭታችን ፕሮዲውሰር ኤልያስ አስማረ ነው። እንዲሁም በቴክኒክ መሳሪያዎች ላይ ኔልሰን ሎፔዝ አለ። በቪዲዮ መሳሪያዎች ላይ ደግሞ ቲን ዋንግ ትገኛለች። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እንዲሁም በዌብና ማኅበራዊ መገናኛዎች ላይ አበባየሁ ገበያዋለች። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊም ከእኛው ጋር አብረው ይቆያሉ። አሁንም ስራ ላይ ነን እስከ ምሽቱ አራት ሰዓት። አሁን በቅድሚያ ለሰዓቱ ወደ ያዝነው አብይ ርዕስ እናልፋለን። ኤችአር 6600 እና ኤስ 3199 በሚል የተሰየሙት የዩናይትድ ስቴትስ የሕግ ተወካዮች ምክር ቤትና የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ረቂቅ ሕጎችን በመቃወም የኢትዮጵያ የሲቪል ማኅበረሰብ ድርጅቶች ምክር ቤት ለፕሬዚደንት ጆ ባይደን ይድረስ ያለውን ግልጽ ደብዳቤ ጽፏል። በስሩ 3700 የሲቪል ማኅበረሰብ ድርጅቶችን ማቀፉን የሚናገረው የኢትዮጵያ ሲቪል ማኅበረሰብ ድርጅቶች ምክር ቤት ይህ ወይም እነዚህ ሁለቱ ረቂቆች ዩናይትድ ስቴትስ በውጭ ፖሊሲዋ ከምትከተለው የልማትና የነጻነት እንዲሁም የዲሞክራሲ እሴቶች ጋር የሚቃረኑ ናቸው ሲል በደብዳቤው ጽፏል። ረቂቁ የታሰበለትን ዓላማ ከማሳካት ይልቅ ኢትዮጵያን ለባሰ ቀውስ የሚደረጉ ናቸው ረቂቆቹ ሲሉ የምክር ቤቱ ዳይሬክተር አቶ ሄኖክ መለሰ ለቪኦኤ ተናግረዋል። የኢትዮጵያ መንግስትና ደጋፊዎቹ የሚቃወሙት እንዲሁም በህወሓትና በደጋፊዎቹ ተቀባይነት ያገኙት እነዚህ ሁለቱ ረቂቆች በሴኔቱ ፊት በተለይ ኤስ 3199 በሴኔቱ ሙሉ ድምፅ ይቀርባል ተብሎ ሲጠበቅ ቆየ በኋላ እንዲተላለፍ መወሰኑ መዘገቡ ይታወሳል። ይህንን ዝርዝር በተመለከተ ኬኔዲ አባተ ተከታዩን ዘገባ ይዟል።
የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በኢትዮጵያ መረጋጋት፣ ሰላምና ዲሞክራሲን ለማስፈን ይረዳሉ በሚል የተዘጋጁትን ኤችአር 6600 እና ኤስ 3199 የተባሉ ረቂቅ ህጎችን በመቃወም ለዩናይትድ ስቴትስ ፕሬዝደንት ጆ ባይደን በጻፈው ግልጽ ደብዳቤ የረቂቅ ህጎቹ ተጽዕኖ በጥንቃቄ ሊመረመር ይገባል ብሏል። በፌዴራል ደረጃ የተመዘገቡ 3700 የሲቪል ማህበረሰብ ድርጅቶችን በስሩ ማቀፉን የሚገልጸው ምክር ቤቱ በኢትዮጵያ መንግስትና ህዝብ ላይ የተለያዩ ማቀቦች እንዲጣሉና ሌሎች እርምጃዎች እንዲወሰዱ የሚጠይቁ ያላቸው ሁለቱ ረቂቅ ህጎች ዩናይትድ ስቴትስ በውጭ ፖሊሲዋ ከምትከተለው የልማት የነጻነትና የዲሞክራሲ እሴቶች ጋር የሚቃረኑ እንደሆኑም ገልጿል። ለፕሬዝደንት ባይደን የተባለው ይህ ግልጽ ደብዳቤ ተጻፈው የምክር ቤቱ አባላት ረቂቅ ህጎቹ በኢትዮጵያ ላይ የሚኖራቸውን ተጽዕኖ በተመለከተ ተወያይተው የጋራ ስምምነት ላይ ከደረሱ በኋላ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለሰ ለቪኦኤ ገልጸዋል። አቶ ሄኖክ ረቂቅ ህጎቹን ምክር ቤቱ የተቃወመበትን ምክንያት እንዲያስረዳሉ።
ከአሜሪካን መንግስት በኩል የታየው ያለው ምልከታ ሰላምንም ለማምጣት እንዲሁም ከዛም አልፎ ደግሞ በቀጠናውም በምስራቅ አፍሪካም ቢሆን የአሜሪካንንም የብሔራዊ ደህንነት ጭምር ሊያስጠብቅ ይችላል ተብሎ የታሰበ ነው በሚል በሰፊቱ ያየንበታል። ይሄ እንዲሁ ሲታይ መጥፎ አይደለም፣ በጎ ሊሆን ይችላል። ነገር ግን እኛ ስናየው በውስጡ ይዘቱ መጠነ ሰፊ የሆነ ቻናል ሊያመጣ የሚችል ነገር እንደሆነ መርምረናል። በአንደኝነት እንግዲህ በኢኮኖሚ በኩል እንግዲህ ተያይዞ ያሉትን የብድር የፋይናንሻል ጌንስ፣ ሌሎች ደግሞ ከዚህ ጋር ተያይዞ ሊኖሩ የሚችሉ ቴክኒካዊ ድጋፎችን በሙሉ የሚገድብ ነው። ከዛም አልፎ ኢንቨስትመንት፣ እንደዚሁ ደግሞ መሰረታዊ የሆኑ ደግሞ የመብትንም ጉዳዮች በተለይ በዲያስፖራ በኩል ሊኖሩ የሚችል የሞቢሊቲን የሚገድብ ነው። ከዛም ባለፈ እንግዲህ ሴኩሪቲ ላይ ከፍተኛ የሆነ ክልከላዎችን አይተናል እና እነዚህን ነገሮች በአጠቃላይ ስናያቸው ዋና ዋና አንኳር አንኳር የሆኑ ሀገራዊ ጉዳዮች ናቸው እና እንደ ኢትዮጵያ ባለ ሀገር በተለይ አሁን ባለንበት ተጨባጭ ሁኔታ በጣም ከባድና አሳሳቢ እንደሆነ ለማየት ችለናል። በጣም ትልቅ ኮንሰርን ነው ያለን።
አክለውም አቶ ሄኖክ ከወቅታዊ ሁኔታ አንጻር የረቂቅ ህጎቹን አሳሳቢነት ሲያብራሩ ይህን ይላሉ።
እንግዲህ እንደምታውቀው ጊዜው ዓለም አቀፋዊና ሀገራዊ የሆኑ ጫናዎች በሀገራችን ከፍተኛ ናቸው፣ ኮቪድ-19ን ጨምሮ። ከዛ ባለፈ እንግዲህ ሀገራችን በኮንፍሊክት ውስጥ ነች ያለችው። ያንተ ተከትሎ ያለ የተፈናቀለ የሞተ ብዙ ነው ያለው እና ይህንን ማኔጅ ማድረግ በራሱ በጣም ትልቅ ፈተና ነው። ድርቅም አለ እንደምትሰማው። ዓለም አቀፋዊ በሆነ ሁኔታ ደግሞ የዩክሬንና የራሽያንም ጦርነት ወደ ሀገራችንም ሊያመጣው የሚችለውን ጫና ከፍተኛ ነው እና ይህ ባለበት ሁኔታ እንዲህ ያሉ ቢሎች በሚወጡ ሰዓት ከታሰበለት ዓላማ ወጥቶ በጣም ከባድ ጉዳት ያመጣል። ይህንን ነው እንግዲህ በዋነኝነት እንዲገነዘቡ የምንፈልገው ማለት ነው እና ይህንን ከማሳለፍ እንደው እንዲያጤኑትና ወደኋላ እንዲሉ ለማሳሰብ ነው።
ኤችአር 6600 እና ኤስ 3199 የተባሉት ረቂቅ ህጎች የኢትዮጵያንና የዩናይትድ ስቴትስን ግንኙነትም ሊጎዱ ይችላሉ የሚሉት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተሩ ሄኖክ መለሰ በኢትዮጵያ ያሉትን ችግሮች ለመፍታት በረቂቅ ህጎቹ የተጠቀሱ የመፍትሄ እርምጃዎችን የሚቃወመው ምክር ቤታቸው በመፍትሄነት የሚያስቀምጠው ሌላ አማራጭ ምን እንደሆነ ተጠይቀው ተከታዩን ምላሽ ሰጥተዋል።
አንደኛው አሁን እንግዲህ ግጭቶችንም ለምሳሌ የኢትዮጵያ መንግስት አሁን አንኮንዲሽናል የሆነ ሲስ ፋየር የተኩስ አቁም ወስዷል። ይሄ ደግሞ ለምሳሌ በሰሜኑ ወገኖቻችን ተመሳሳይ የሆነ ፍላጎት አለ እና ይሄንን እንዲጸና ማድረግ። ሌላው አሁን የተጀመረው በመንግስትም ተገኝቶ የብሔራዊ ምክክር ኮሚሽነሮች ተሰይመውለት ወደ ስራ ተገብቷል እና እሱንም ማጠናከር፣ መደገፍ እና በምክክር ሊመጣ የሚችለውን በጎ ነገር ደግሞ ይሄ ትልቅ ተስፋ አድርገን እኛም ያሰብነው ነገር ነው እና እንደ ሲቪል ማህበረሰብ ድርጅቶችም ይሄ ተሳካ እንዲሆን ድጋፍ የምንሰጠው ነው። እንደነዚህ አይነት ጥረቶችን ማድረግ ይቻላል። ሌሎችም እነዚህን የመሳሰሉ ጥረቶች እና አሁን እነዚህም ትንሽ ተስፋ ጭላንጭል ባሉበት ጊዜ እንዲህ አይነት ነገር መውሰድ ምናልባት የበለጠ ጉዳዩን ይጎዳዋል፣ የተጀመሩትንም ያሉትን ተስፋዎች ሊያጨልም ይችላል የሚል ኮንሰርን ነው ያለን።
ምክር ቤቱ ለፕሬዝደንት ባይደን የጻፈውን ግልጽ ደብዳቤ በቀጣዩ ሳምንት በአዲስ አበባ ለሚገኘው የዩናይትድ ስቴትስ ኤምባሲ እንደሚያደርስም ዋና ዳይሬክተሩ አቶ ሄኖክ ገልጸዋል። ፕሬዝደንት ባይደን በኢትዮጵያ መረጋጋት፣ ሰላምና ዲሞክራሲን ለማስፈን ያስችላሉ የተባሉ የማዕቀብና ሌሎች እርምጃዎችን በተለያዩ አካላት ላይ እንዲወስዱ የሚጠይቁት ኤችአር 6600 እና ኤስ 3199 ረቂቅ ህጎች በኢትዮጵያ መንግስት ተቃውሞ ሲገጥማቸው ህወሓት ደግፏቸዋል። እነዚህ ረቂቅ ህጎች በተለያዩ የህብረተሰብ ክፍሎችም ተቃውሞና ድጋፍ የተከተላቸው ሲሆን ረቂቆቹን የሚደግፉ እንዲሁም የሚቃወሙ አካላት በዩናይትድ ስቴትስ በተለያዩ ጊዜያት ሰልፎችን ማድረጋቸው ይታወቃል። ረቂቅ ህጎቹ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ግንኙነት ኮሚቴና በሴኔቱ የውጭ ግንኙነት ኮሚቴ ቢያልፉም ሳይጸድቁ እንዲዘገዩ መደረጋቸው የሚታወስ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። እንግሊዝ አዳዲስ ጥገኛነት ጠያቂዎችን ወደ ሩዋንዳ ልትልክ መሆኑ ተሰምቷል። ሐሳቡ ፍልሰተኞችን ተስፋ ለማስቆረጥና ዘ እንግሊሽ ቻነል የሚባለውን የባህር መተላለፊያ በትናንሽ ጀልባዎች እንዳያቋርጡ ለመከላከል መሆኑ ተሰምቷል ተገልጿል። ይህ በእንዲህ እንዳለ ግን ይህ ሐሳብ ራሱ እንግሊዝ ውስጥ የፖለቲካ ውዝግብ መቀስቀሱም እየተነገረ ነው። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ፣ ቆንጅታ እየታቀርበዋለች።
እንደ አውሮፓ የዘመን አቆጣጠር በዚህ በ2022 ብቻ በእንግሊሽ ቻነል በኩል ከ4500 በላይ ስደተኞች እንግሊዝ ደርሰዋል። ቁጥሩ ባለፈው ዓመት ከገቡት በአራት እጥፍ እንደሚበልጥ ተገልጿል። ይህ አደገኛ ጉዞ መቆም እንዳለበት በስፋት የሚታመንበት ጉዳይ ነው። የመረረ ክርክር የቀሰቀሰው ግን እንዴት ይቁም የሚለው ነው። ብሪታንያ ፍልሰተኞቹን 4000 ማይል አርቃ ሩዋንዳ ልትልክ እቅድ አውጥታለች። የጥገኝነት ማመልከቻቸው እስከሚታይላቸው በዚያ በማቆያ ካምፖች እንዲቀመጡ ነው እቅዷ። የብሪታንያ የአገር አስተዳደር ሚኒስትሯ ፕሪቲ ፓተል በቅርቡ በኪጋሊ ባደረጉት ጉብኝት ወቅት ይፋ አድርገውታል።
The persistent circumvention of our laws and immigration rules.
ህጎቻችንና የኢሚግሬሽን ደንቦቻችንን ያለማቋረጥ በመተላለፍ የሚፈጸሙ አድራጎቶች አሉ። ስርዓቱም በወንጀል ተግባር መጠቀም ያለሚያደርጉት ክፍት ነው። ይህ ደግሞ በህዝቡና በጥገኝነት ስርዓታችን ተጠቃሚ መሆን በሚገባቸው ሰዎች ዘንድ ያለውን አመኔታ ሸርሽሮታል። ሰዎችን በህገወጥ መንገድ የሚያስተላልፉ ክፉ ሰዎችን ስራ ማስቆም የሞራል ግዴታችን ነው። ያለንን መንገድ ተጠቅመን አዳዲስ መንገዶችንም እየፈጠርን ይህን ማድረግ አለብን።
ብሪታንያ ይህንን እቅዷን ለአምስት ዓመታት ለመሞከር ለሩዋንዳ የመጀመሪያውን ክፍያ 156 ሚሊዮን ዶላር ሰጥታለች። መርሃ ግብሩን ለማስጀመር ማረፊያ ማዕከሎችን ለማዘጋጀት የሚያስፈልገውን ወጪ የሚሸፍን ሲሆን ሩዋንዳ ለምትቀበለው ለእያንዳንዱ ፍልሰተኛ ከብሪታንያ ክፍያ ይኖራታል። የሩዋንዳ የውጭ ጉዳይ ሚኒስትር ቪንሰንት ቢሩታ ጥሩ ነው ይላሉ።
ይህ እነሱን የሚጠቅም ብቻ ሳይሆን ለሩዋንዳና ለሩዋንዳውያን እድገትም የሚጠቅም ነው።
የብሪታንያ ፖሊሲ ብርቱ ቁጣ ቀስቅሷል። የአንግሊካዊት ቤተ ክርስቲያን መሪው የካንተርበሪው ሊቀ ጳጳስ ጀስቲን ዌልቢ ባለፈው ሳምንት የትንሣኤ በዓል ስብከታቸው ላይ ፖሊሲውን ነቅፈዋል።
Subcontracting out our responsibilities.
ማደግ ለሚፈልግ አገርም ቢሆን የራሳችንን ኃላፊነት ወደ ሌላ ማዛወር ከእግዚአብሔርም ፈቃድ የሚጋጭ አድራጎት ነው።
ለፍልሰተኞች ደህንነት ተሟጋች ቡድኖችም ስደተኞቹ ለአደጋ ሳይጋለጡ ብሪታንያ የሚገቡበት መንገድ መፈለግ ይሻላል ብለዋል። ብሪታንያ የስደተኞቹን ጉዳይ ወደ ሌላ ሀገር ለዚያውም የብሪታንያ መንግስት ራሱ የሰብአዊ መብት ጉዳዩ አሳሳቢ ነው ወደሚላት ወደ ሩዋንዳ መላክ የለባትም ሲሉም ተከራክረዋል። ስር ላይ ላሉ ስደተኞች ደህንነት የሚሟገተው ዲቴንሽን አክሽን የተባለው ቡድን ባልደረባ ጄምስ ዊልሰን አግባብ ያልሆነ ፖሊሲ ነው ሲሉ ተችተዋል።
እንደኛ እምነት ኢሰብአዊ ድርጊት ነው፣ ብዙ ወጪ ያስወጣል፣ ደግሞም አይሰራም። ዩናይትድ ኪንግደም የስደተኞች ጉዳይ ድንጋጌን ፈርማለች። የእያንዳንዱ ጥገኝነት ጠያቂ ማመልከቻ የመገምገም ህጋዊና ሞራላዊ ግዴታ አለብን።
አውስትሬሊያ በሺዎች የተቆጠሩ ጥገኝነት ጠያቂዎችን ጉዳያቸው እስከሚታይ ወደ ፓፑዋ ኒው ጊኒ እና ኑዋሩ ትልክ ነበር። እንደ አውሮፓውያን አቆጣጠር በ2014 ነው ያቆመችው። በሲድኒ የዓለም አቀፍ የስደተኞች ጉዳይ ህግ ተንታኟ ማድሌን ግሊሰን ጥገኝነት ፈላጊዎች መፍለሳቸውን ሊያስቆመው አልቻለም ብለዋል።
በሌላ ሀገር ጉዳያቸው እንዲታይ ማድረግ በጀመርንበት በመጀመሪያው ዓመት ቁጥራቸው ከምንጊዜውም የሚበልጥ ጥገኝነት ፈላጊዎች በጀልባ አውስትራሊያ ገቡ።
ብሪታንያ የተወሰኑትን ጥገኝነት ጠያቂዎች ብቻ እንደምትልክ ፍንጭ ሰጥታለች። ቤተሰብ የሌላቸው ወንዶችን ሳይሆን አይቀርም ተብሏል። ተንታኟ ማድሊን ግሊሰን ይተቹበታል።
is that the next boats of people coming across the
ካን በኋላ በጀልባ የሚገቡ ሰዎች ወደ ሩዋንዳ የማይላኩት ሊሆን ይችላሉ ማለትም በብዛት በጀልባ የሚገቡት ሴቶችና ልጆች ሊሆን ይችላሉ ያ ወደ ሩዋንዳ የሚላኩትን ሰዎች ቁጥር ይገድባል ማለት ነው
ስደተኞች አሁንም ቢሆን ብሪታንያ ለመድረስ መሞከራቸው የማይቀር ነው ያ ደግሞ ለህገ ወጥ አስተላላፊ ወንበዴዎች ሰመረላቸው ማለት ነው የሚል ስጋት አለ የብሪታንያ መንግስት ግን ስደተኞቹን ወደ ሩዋንዳ ለመላክ ያወጣው እቅድ ባደገኛው የባህር ወሽመጥ በኩል የሚደረገውን ጉዞ ይከላከላል ብሎ አምኖበታል።
ወደ ተከታዩ ዘገባ እናልፋለን። ወደ ዩክሬን እና ሩሲያ ጉዳይ ነው የሚወስደን። ዩክሬን ውስጥ እየተካሄደ ባለው ጦርነት እየተፈጸሙ ያሉ የሰብዓዊ ጥሰቶች በሰብዓዊ መብቶች ላይ የሚደርሱ ጥፋቶችና ጥሰቶች እየተበራከቱ መሆናቸውን የተባበሩት መንግስታት የሰብዓዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት አስታውቀዋል። አብዛኞቹ ጥፋቶች ተፈጽመዋል የሚሉት ባሽሌት ታዲያ በሩሲያውያን ኃይሎች ነው። ይሁን እንጂ በዩክሬናውያኑም ተፈጽመዋል የሚባሉ ጥሰቶች እንደዚሁ እየተመዘገቡ መሆናቸውን የሚጠቁሙ መረጃዎች እየወጡ ነው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሀብታሙ ስዩም ያቀርበዋል።
ዩክሬን ውስጥ የተሰማራው የተባበሩት መንግስታት ድርጅት የሰብአዊ መብቶች አያያዝ አጥኚ ተልዕኮ ቡቻ ውስጥና ኪያብ፣ ቸርኒሂቭ፣ ሃርኬቭና ሱሚ አካባቢዎች በሚገኙ ከተሞች ውስጥ በመቶዎች በሚቆጠሩ ሲቪሎች ላይ ተፈጽመዋል የተባሉ የመደዳ ግድያዎችን በተመለከተ ማስረጃዎችን ያሰባሰቡ መሆናቸው ተገልጿል። እነዚህ አካባቢዎች ሁሉ ባለፉት የካቲት መጨረሻና መጋቢት መጀመሪያ አካባቢ በሩሲያ ወታደሮች ቁጥጥር ስር እንደነበሩ ተዘግቧል። የሩሲያ ወታደሮች ህዝብ የሚበዛባቸው አካባቢዎች ያለ ልዩነት በከባድ መሳሪያና ቦምብ ደብድበዋል ሲሉ የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ከሰዋል። ቃል አቀባያቸው ራቪና ሻምዳሳኒ ለቪኦኤ በሰጡት ቃል ሲቪሎችን ገድለዋል፣ ሆስፒታሎችን፣ ትምህርት ቤቶችንና ሌሎች የሲቪል ተቋማትንም አጥፍተዋል፣ አውድመዋል ብለዋል። ይህ አድራጎትም በጦር ወንጀልነት እንደሚታሰብ አመላክተዋል። ሻምዳሳኒ
We know that the actual numbers are going to be much higher as the horrors inflicted in these areas of intense fighting such as Mariupol come.
ትክክለኛው ቁጥር የውጊያው ሰቀቀን ባለፈባቸው ማሪፖልን በመሳሰሉ አካባቢዎች ያለው ሁኔታ ይበልጥ እየታወቀ ሲመጣ እንደሚያሻቅብን እናውቃለን። ቀደም ሲል በሩሲያ ኃይሎች ቁጥጥር ስር በነበሩ አካባቢዎች ውስጥ በሲቪሎች ላይ የተፈጸመው መደዳ ግድያዎች መረጃዎች እየደረሱን ነው። ማስረጃዎች በትክክለኛ መንገድ የተገደሉት ሰዎች አስክሬኖችም ክብር በተጠበቀ ሁኔታ መያዝ አለባቸው። የተጎጂዎችና የቤተሰቦቻቸው ስነልቦናና ሌሎችም ድጋፎች መድረሳቸው መረጋገጥ አለበት።
ጥበቃ የሚደረግላቸውን ሰዎችና ሌሎችንም በመደዳ መግደል የዓለም አቀፍ ሰብአዊ መብቶችና የዓለም አቀፍ ሰብአዊነት ሕግጋት ጅምላና ብርቱ ጥፋት መሆናቸውንም የከፍተኛ ኮሚሽነሯ ቃል አቀባይ ተናግረዋል። የዩክሬን ኃይሎችም በሀገሪቱ ምስራቅ ባሉ አካባቢዎች ተፈነጣጣሪ መሳሪያዎችን መጠቀማቸውንም አጥኚ ቡድኑ መመዝገቡን ራቪና ሻምዳሳኒ ገልጸዋል። እንደ አይነት መሳሪያዎች ሲቪሎችን ያለ ልዩነት እንደሚገድሉና የአካል ጉዳቶችንም እንደሚያደርሱ ባለማቀፎችም የተከለከሉ መሆናቸውን ቃል አቀባይዋ አመላክተዋል። ትርጉም የለሽ ያሉት ጦርነት መቆም እንዳለበት ከፍተኛ ኮሚሽነሯ ጥሪ ማድረጋቸውን ሻምዳሳኒ ጠቁመው ይሁን እንጂ ውጊያው የመርገብ ምልክት የማይታይበት በመሆኑ ሁሉም ወገኖች ዓለም አቀፍ የሰብአዊ መብቶችን ሕግጋቶች እንዲያከብሩ ማሳሰባቸውን ገልጸዋል።
This means distinguishing between civilian and military objects. It means not targeting or deliberately killing.
ይህ ማለት በሲቪልና በወታደራዊ ኢላማዎች መካከል ልዩነት መደረግ አለበት ማለት ነው። ሲቪሎችን ሆነ ብሎ ኢላማ ማድረግ ወይም መግደል አይቻልም ማለት ነው። ጾታ ተኮር ጥቃት ማድረስ አይቻልም ማለት ነው። ምርኮኞችን ጨምሮ ሰዎች ለስቃይ አያያዝ መዳረግ የለባቸውም ማለት ነው። ሲቪሎች፣ እስረኞችና ሌሎችም በጦርነት ውስጥ የማይሳተፉ ወገኖች ሁሉ ሰብአዊነቱን በጠበቀ ሁኔታ መያዝ አለባቸው ማለት ነው።
ሁሉም የጦርነቱ ተሳታፊ ወገኖች የዓለም አቀፍ የሰብዓዊ ሕጎች ጥሰቶችን እንዲመረምሩና አጥፊዎችን በተጠያቂነት ይዘው ፍርድ ቤት እንዲያቀርቡ ከፍተኛ ኮሚሽነር ሚሼል ባሽሌት ጠይቀዋል። እነዚህን የጦርነት መመሪያዎችን ማክበር ከግዴታዎቻቸው መካከል ናቸው ብለዋል ከፍተኛ ኮሚሽነሯ።
ከአሜሪካ ድምፅ እየተላለፈላችሁ ያለውን የአርብ ሚያዝያ 14 2014 ዓ.ም ምሽት ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ሆኗል። ዋሽንግተን ዲሲ እና አካባቢዋ ላይ ደግሞ ከቀኑ 8 ሰዓት ተኩል ነው። ዝግጅታችን ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ ነው እየተከታተላችሁ ያላችሁት ዝግጅታችንን። እንደዚሁም በኢትዮ ሳትም ላይ ያለን ቪኦኤ ኢትዮጵያ ቻነል ላይ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትዝ ላይ ነው የምንገኘው። ለበለጠ መልእክት ደግሞ ለበለጠ ዝርዝር መረጃ ተከታዩን መልእክት አዳምጡ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ከምሽቱ 2 ሰዓት ላይ ደግሞ ጋቢና የአዲሱ ትውልድ ድምፅ ይተላለፋል። አዳምጡ። እንዲሁም አስተያየቶቻችሁን በቀደም ሲል በተጠቀሱ መስመሮች ማስተላለፍ፣ ማኖር፣ መላክ አትርሱ። የስርጭቱ ፕሮዲውሰር ኤልያስ አስማረ፣ ቴክኒሽያን ኔልሰን ሎፔዝ፣ የስቱዲዮ ቪዲዮ ቴክኒሽያን ቲየን ዋንግ፣ እንዲሁም የዌብና ማኅበራዊ መገናኛዎች ፕሮዲውሰር አበባየው ገበያው ነች። የቪዲዮ ኤዲተሮቹ ግርማ ደገፋና ሲሳይ አሸናፊ፣ እንዲሁም ዋና አዘጋጅ ጽዮን ግርማ፣ የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። የተከበራችሁ አድማጮች፣ ከኢትዮጵያ የተለያዩ አካባቢዎች ሪፖርተሮቻችን ወደ አጠናቀሯቸው የበዓል ሰሞን ዝግጅት ዘገባዎች እንሸጋገራለን። አሁን የሰሞኑ የበዓል ገበያ ቀድሞም ሲል የናረ ነው ተብሎ እየተገለጸ ቢሆንም በተለይ ደግሞ በበዓሉ ሰሞን ይበልጥ ማሻቀቡን በተለያዩ አካባቢዎች ተዘዋውሮ የተመለከቱት ሪፖርተሮቻችን እየተናገሩ ነው። በተለይ ደግሞ የዋጋ መናር በታየባቸው አንዳንድ ሸቀጦችና በእንስሳት ዋጋ ላይ የታየው ከፍተኛ መጨመር በተለያዩ አካባቢዎች ከተከሰተው ድርቅ ጋር የተያያዘም ነው የሚሉ ነጋዴዎችም አሉ። ምንም እንኳን የዋጋ ንረቱ ይህንን ያህል ከብዷል ተብሎ በብዙ ሸማቾች በነጋዴዎችም ሮሮና ብሶት ቢሰማም ሁኔታው ገበያው ግን የደራ ነው ትላለች ፀሐይ ዳምጠው ከአዲስ አበባ ባጠናቀረችው ዘገባ። እሷ ተዘዋውራ ያነጋገረቻቸውን ሸማቾችና ነጋዴዎች እስቲ እንስማ።
ሁኔ ካርባ ነጭ በቂ
ያለሁት መሪ ጉሊት ቸርቻሪ ጎመን 10 ብር ነው። ይሄ 10 ብር ነው። ይሄ 20 ብር ነው። ዶሮ 850 ብር ነው። ቅቤ አንደኛው 700 ብር ነው። 800 ብር ለጋብ 800 ብር ያኛው 750 ብር። ዘንድሮ ተወደደ ዘንድሮ። አምና ጥሩ ነበረ። ዘንድሮ የቻለ ይበላል ያልቻለ ዝም ነው።
ጅንዲያማን ይባላል። የመጣሁት ወረዳ ስር ለሚኩራ ክፍለ ከተማ ነው። የመጣሁት ዶሮ ሊገዛ ነው። ዶሮ ከአምና ዘንድሮ በጣም ዋጋ ጨምሯል። ሽንኩርቱም ጨምሯል። አምና 700 600 ነው ስንገዛ ነበረ። ዘንድሮ ደግሞ 1200 ነው የሚጠሩት። ምን ግን መጨረሻ የገዛን 900 ብር ነው የገዛን። አሁን ጓደኞችም ገዝቶ እየወጡ ነው ያሉት። 4-3 ሰው ሆነን ገዛን። 900 ገዝተን ነው የወጣን። በጣም ከአምና ዘንድሮ ጨምሯል።
ስምህ ሄርሜላ ይባላል። ሱቁም ሄርሜላ ባልትና ይባላል። ለበዓል የሚያስፈልጉንን እንግዲህ አዘጋጅተን በዓልን እየተጠባበቅን ነው። ቅቤ አለ፣ ማር አለ፣ አይብ አለ፣ ለበዓል የተዘጋጀ ቆጮ አለ፣ ቡላ፣ እርጥብ ቡላ፣ ደረቅ ቡላ አለ። በርበሬም አዘጋጅተናል። ለበዓሉ የሚሆን ቆንጆ የዶሮ ለዶሮ የሚሆን በርበሬ አዘጋጅተናል። በርበሬ እንግዲህ ለበዓል የሚሆኑ ፈንዲሻዎች አሉ። ቅመማ ቅመምም የራሳችን ምርት ነው። ቅመማ ቅመሞች የዶሮ መከለሻ አለን፣ ማቁለያ አለን፣ ኮረሪማ፣ ሁሉም ዝግጁ ነው። ለበዓል እንግዲህ የሚያስፈልገውን ነገር አዘጋጅተን
መንግስቱ ሞታ ይባላለሁ። መሪ ክፍለ ከተማ። ነጭ ሽንኩርት 60 ብር፣ ቀይ 65። ነጭ ሽንኩርት በደረጃ ነው አለው፣ በ50 ብርም አለው። ቀይም በደረጃ ነው አለው፣ በ50 ብርም አለው። ዝንጅብልም አለው። እነዚህ ነገሮች ናቸው ያሉ እና ጨምሮ ነበር 200 ብር 180 ሺህ ሽጠን ነበር። ዘንድሮ ተመዝገን ነጭ ሽንኩርት በጥሩ ዋጋ ነው ያለው፣ 60 ብር ገብቷል። በጣም የገዛ ነው ስለቀነሰ ከኑሮ ከሁሉም ነገር ነጭ ሽንኩርት ቅናሽ ስለሆነ የገዛ ነው ያለው።
ኤፍሬ ህይወት መኮንን ይባላል። መሪ ገበያ ላይ ነው ያለሁት እና ከአቅም በላይ ነው ገበያው የጨመረው። ዶሮ እስከ 1200 ብር ይባላል። አሁን ኮረሪማ ነው የገዛው። ተመልከቺ፣ እስከ 150 ብር ነው ኪሎ። እምቢ ብለው ገዝቼ እየሄድኩ ያለሁት ማለት ነው። ሽንኩርት ከ37 እስከ 40 ብር ይባላል። እንትኑ እንቁላል ደግሞ እስከ 9 ብር በጣም ጨምሮ።
ስሜ ሲሳይ ዘለቀ እባላለሁ። መሪ ገበያ። ዘንድሮ ዶሮ ከአምናው በጣም የተወደደ ነው። በጣም ማብረ ጨመረ ነው። ስንገዛ ከትላንትናው ዛሬ ጨምሮ ነው ያገኘ ነው። ትላንትና 6.50 የነበረ ዶሮ ዛሬ 7.80 ነው የገዛ ነው። እስከ 8.20 እንሸጣለን እና ዶሮ ዋጋ ጨምሮብናል። በጣም የምናገኘው 20 ብር ነው ወይ 30 ብር ነው። ከዚህ የበለጠ አናገኝም። ከዛ መሀል ደግሞ የሚሞትም አለ። ትራንስፖርት ውድ ስለሆነ ገበያ አወዛጋቢ ነው።
እኔ ክንፈ ነው የምባለው። ያው አያት አደባባይ ሁሌ ያው ቋሚ ነጋዴ ነኝ። እዚህ እንሰራ ቋሚ ነን። ያው ብዙ ጊዜ እዚህ ነው የምንሰራው። ያው ዋጋው አሁን ዘንድሮ ከሌላ ጊዜ በጣም ልዩነት አለው። የተወሰነ በቃ በጣም ያን አክል የተጋነነ ሳይሆን ከባለፈ ትንሽ ለውጣል። ግን ሰው ሚዲያ ላይ እንደሚወራ አይደል ቅርበሽ ስታዩና አሁን ሰው 20 ሺህ 30 ሺህ የሚለው ወይ 15 ሺህ ምናምን የሚባለው በብ አይደል ያን አክል አይደል። ጥሩ ነው። ይሄን አክል የተጋነን አይደለም። ግን ከሌላ ቀን ጭማሪ አለ ጭማሪ ያለው ያው አንደኛ ደግሞ ምግባቸው ነው። አንድ ቦንዳ ሳር ከዚህ በፊት 780 ብር የሚገዛ ነበረ። ቦንዳ ሳር አንዱ 220 ብር ነው የሚገዛ አንድ ፍሬው ልጅ የምትታሰረዋ ማለት ነው። ያ ሲጨመርበት መንገድ ደግሞ ትራንስፖርት አሁን በፊት 5000 የምትጭኝ አሁን ዘንድሮ 10000 ብር ያ ነገር ነው ዋጋው ከፍ ሊያደርገው ይችላል። እና ያን እንደገና አንድ ድርቁን በተመለከተ አሁን ከበፊት ቦረና ላይ በጣም ከፍ ይመጣል። ያ ደግሞ በጣም ተጽዕኖ አለው ለገበያ። እነሱ መቅረት በጣም በቃ ዋጋ አስከፍሏል። በፍየል ደረጃ በተለይ በጣም ልዩነት አለ። አሁን እነሱ አለመምጣት ነው አንደኛ የዛ ድርቁ እንትን በጣም ተጽዕኗል። ተጽዕኖ ያሳደረ ወይ
ሐዋሳ ላይ ደግሞ ዮናታን ዘብዴዎስ አለ። እዛም ሰው ያማርራል፣ ዋጋው እጅግ ንሯል እያለ ነው። የዋጋው መናር ብቻ አይደለም። ዮናታን ተዘዋውሮ እንደተመለከተው የወትሮን ያህል ሞቅ ያለም የበዓል ድባብ የለም እያለን ነው። ወደ ዮናታን እንሸጋገር።
ዛሬ ተዘዋውሬ ከተመለከትኳቸው ገበያ ውስጥ አንዱ የሀቤላ ቱላው የከብቶች ገበያ ነበር። ገበያተኞች ስለ ዋጋው ነግሮኛል። ተወዷል ያሉበትን ምክንያት ተናግረዋል።
ስሜ አብዱልቃድር አጅዋቆ ይባላል። ትልቁ በቃ ከሰባ እስከ 80 ሺህ ብር እና ከተለያየ አካባቢ ነው የሚመጣው እና አነስተኛ ደግሞ ያው 35 40 እንደዚህ በጣም አነስተኛ አቅርቦት አለው። ለነገሩ ዋጋ ውድ ነው። በየቦታው ገበሬው ቀለብ ችግር አለበት፣ ሳር ችግር አለበት። በዚህ የተነሳው ውድ ነው ዋጋው እና ይሄ ነው። አምና እና ካቻምና 60 ሺህ ብር 55 ሺህ ብር እንደዛ ነበር። አሁን በጣም ጨምሯል ዘንድሮ፣ ምክንያቱም በጋም ረዝሟል። ሁለተኛ ደረጃ ቀለብ የለም። ፍሩሽካ 100 ኪሎ 2000 ብር ድረስ ገዝቶ ነው። ጭድ እንደዛው አንድ ጋሪ ጭድ ለመግዛት 2000 ብር 1000 ብር እንደዛው።
ዘንድሮ ባያለው የዋጋ ጭማሪ አሳይቷል የተባሉት የበግና የፍየል ዋጋ ነው ሲሉም ሸማቾች ገልጸዋል። ደህና የእርድ ፍየል በአማካይ ከ7000 እስከ 15000 መሸጡን፣ ስጋ ይዟል የተባለ በግ ደግሞ ከ5000 እስከ 10000 እና ከዛም በላይ ተገበያይተናል ብሏል። የዶሮ፣ የእንቁላል፣ የቅቤና የሽንኩርት እንዲሁም ለበዓል ያስፈልጋሉ የተባሉ የምግብ ዘሮችም ዋጋ ከዚህ የተለየ አልነበረም።
ብራኔ ሁሴን ይባላል። ሽንኩርት ከአርባ እስከ አርባ አምስት እስከ አምሳ ድረስ ነው። ዶሮ አሁን ለግዢኛ 700 ሰጥተናል። እንብ ብሏል እስከ 1000 ነው ዶሮ። እንትን ቅቤ ደግሞ 600 500 እንደዛ ነው። እስከ 700 ምናምን ነው እየተባለ ያለ። አሁን አልገዛንም ቅቤ ገና ልንሄድ ነው። ግን ትላንትና አሁን ሻሸመኔ የተገዛ 500 ነው ቅቤ አንድ ኪሎ ማለት ነው። እንቁላል አሁን ከዛ በላይ ከአስር ብር በላይ ነው። አስር ብር ዘጠኝ ብር ሰፈር እየገዛ ነው ሱቅ። ዛሬ ግን ከዛ በላይ ነው የሚሆነው እና ዘይትም ሁሉ ነገር ውድ ነው። ዘይት አሁን 1500 ሊትሩ 1000 ነው እየተባለ ያለ። 3 ሊትሩ አሁን ሌላ ቦታ ይቀንሳል፣ ሌላ ቦታ ይጨምራል። ይሄ ክልል አሁን በጣም ሁሉ ነገር ደግሞ ውድ ነው። ያ ብሩ አሁን በተወሰነ ነገር የሚያከብር ሰው አሁን ዘንድሮ ተጨንቆ ተጠቦ ለመተውም ቤት ልጆች አሉ፣ ጎረቤት እየሄዱ ያያሉ። በዛ የተነሳ በጣም ነው ተጽዕኖ የፈጠረ ዘንድሮማ። ሁሉ ነገር ውድ ነው። ዘይት እንዳትል ዘይት ውድ ነው፣ በርበሬ ውድ ነው፣ ሽንኩርት 45 እስከ 50 ነው እየተባለ ያለ። ዶሮ ይሄው እንደምታየው ሺ ቤት ሺ ምናምን ቤት ነው እየተጠራ ያለ። ስለዚህ በጣም ተጽዕኖ አለው።
ያው እኔ ዘላለም ተክሌ ይባላለሁ፣ የሐዋሳ ከተማ ነዋሪ ነኝ። ዶሮ ያው ከ300 እስከ 1500 አለ እስከ 1500 ብር እና በጣም ጣራ ነክቷል። እኔ አሁን ላልበላው ልችላለሁ። አሁን ለምን በፊት ዶሮን የማውቀው በ60ና በ70 ብር ነው ገዝተን የምንጠቀመው። አሁን ግን ያ የለም። ከ300 መነሻ እስከ 1500 የተሸጠ እንዴት ነው? የአንድ በግ ዋጋ ነው አሁን በአሁን ሰዓት ዶሮ፣ አንድ ትልቅ ዶሮ ለመግዛት የድሮ የአንድ በግ ዋጋ ነው። ስለዚህ ኑሮ ውድነቱ በጣም በጣም እያሻቀበ ነው። ህብረተሰቡ ኑሮ ከብዶታል።
ዋጋውን ስለምን አስወደዳችሁ ስንል ነጋዴዎችንም ጠይቀናቸው ነበር።
እኔ ተዋበች መሸሻ እባላለሁ። አሁን ቅቤና አይቤ ዘንድሮ በጣም ከተጠበቀው በላይ ነው። በጣም አይቤ በአሁን ሰዓት 250 እየተሸጠ ነው ኪሎ። ቅቤ በአሁን ሰዓት 750 እየተሸጠ ነው እና ዘንድሮ በጣም ከተጠበቀው በላይ ተወዶብናል።
ለምሳሌ አሁን ያን ዋጋ አምና በዚህ ጊዜ ስንት ነበር የሚሸጠው?
አምና በዚህን ጊዜ 656 ነበር። ዘንድሮ በጣም ሄደ። አይ በጣም ነው። እንደውም ንግድ ከጀመርን ጀምሮ እንደ ዘንድሮ ሆኖብንም አያውቅም። ዘንድሮ ሳህኑ ይሄ 800 ኪሎ 250 ምክንያት የሆነው የድርቅ ምክንያት ነው ይላሉ። ከብቱ የሚበላው የለም ይባላል። እኛማ አነሰም አደገም እኮ 10 ብርም አግኝተን እንሰራለን። ግን ለነዋሪው ለበላተኛው በጣም ይከብዳል፣ ከብዷል። እኛ ችግር የለም እኮ 5 ብርም ይሁን 10 ብርም ሳናገኝ አንሸጠው እና ኑሮ በጣም ከብዷል።
ስሜ በረከት ይባላለሁ። ያው በዶሮ ንግድ ላይ የተወሰነ ጊዜ ቆይቻለሁ። ገጠር የተወሰነ ጭማሪ ይኖረዋል፣ ግን አቅርቦት ብዙ የለም። የአበሻ ዶሮ አቅርቦት የለም። ዲቃላ ምርት እነዚያውን የፈረንጅ ዶሮዎች ናቸው በአብዛኛው ቅናሽ። የአበሻ ዶሮ ነው ከፍ ቢል ትንሽ እስከ 700 ራሱ የተሸጠ ያለው እነሱ ነው።
ዛሬ ተዘዋውሬ የተመለከትኩት የሐዋሳ የበዓል ገበያ ከዋጋ መጨመር ያለፈ ካለፈው ዓመት ጋር ስታያይ ቀዝቀዝ ያለና ያ የተለመደው ድምቀት የማይስተዋልበት ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በዩናይትድ ስቴትስ እና አውሮፓ ገበያዎች ደግሞ ወትሮ በዓል በደረሰ ቁጥር የሚታወቀው የሸቀጦች ዋጋ እና ሌሎችም ለኩሽና ለምግብ ማዘጋጃ የሚያስፈልጉ አቅርቦቶች ሲቀንሱ ነው። ሴል እየተባለ ከፍተኛ ቅናሽ የሚደረግባቸው ገበያዎችን ነው የምናውቀው። በዚህ ዓመት ግን በተለይ በዋሽንግተን ዲሲ፣ በቨርጂኒያና በሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ላይ ዋጋው ትንሽ የበዓሉ ሰሞን ከፍ ብሏል የሚሉ ቅሬታዎች እየተሰሙ ናቸው። ቨርጂኒያ ውስጥ ዋሽንግተን ዲሲ አቅራቢያ መና እርሻ የሚባል አንድ የእርባታ ድርጅት አለ። ባልደረባችን ንጉሡ ታምሬ ሰሞኑን ወደዚያ ጎራ ብሎ ነበር፣ የሚከተለውን ይዞ ተመልሷል።
ራስተለኝ ስሜ ኤርሚያስ ይባላል።
ኤርሚያስ አሁን የት ነው ያለው?
ያለሁት መና ፋርም ነው።
መና ፋርም ለምን ጉዳይ ነው የመጣው እዚህ አካባቢ?
እንግዲህ በግ ፈልጌ ነው የመጣሁት ለአመት በዓል። እንግዲህ እስኪ ዞር ዞር ብያለን እያየን ነው።
እንዴት አየሁት? ታዲያ ገበያ ነው
ተቀርመን ነው የመጣ ነው ከሳምንት በፊት። የዘንድሮ ገበያ ትንሽ ዋጋው ትንሽ ጨመርቷል ከአምናው።
ከባለፈው ጊዜያት ጋር ምን ብዙ ጭማሪ አለው?
አዎ የባለፈው ወደ 270 ነበር አለው። እዚህ ጋር ነው ትንሽ ይቀርበታል። 30 ላይ ነበር ትንሽ ያለው።
ለምሳሌ አንድ በግ አሁን ለምሳሌ አንድ አርቲክል ብናየው ስንት ነው አብሬጅ የምንገዛው?
3000 እንደዚህ እንዳለ ያሉት እዚህ ጋር 3000
አሃ። ባለፈው አመት ስንት ነበረ?
እስከ 270 670 ፍየል ደሞ ካልክ 570 ነው የሚባለው። በፊት ፍየል 4 ከምናምን ነበር የሚሸጠው አሁን 570 ሆኗል።
በጣም ብዙ ኢትዮጵያ እና ያለው እዚህ አካባቢ ለምንድን ነው?
አንቺ ያለው አማራጭ ይሄ ብቻ ይመስለኛል። በቨርጂኒያ ውስጥ ያለው ይሄ ብቻ መና ፋርም ይመስለኛል። ሜሪላንድ አለ ፋርም ግን እዚህ አለ የተሻለ ይመስለኛል። ሰው ለዛ ነው ሰው እዚህ ይበዛ።
ከዚህ ከአሁን ከምናያቸው በጎች ውጪስ ሌላ ለኢትዮጵያን የሚቀርብ ከብት አይነት አለ ወይስ በግ ብቻ ነው የሚሸጡት?
አሉ እዚያ ጋር ፍየሎች አሉ፣ ዘጋም ዶሮዎች አሉ፣ ከብቶች እዛ ጋር ሌሎች ከብቶች የሚሸጡ አሉ። ሰው በጋራ መጥቶ በሬዎችንም ያርዳል።
አሁን እንትን ሳነጋግር ወደ ምሳ ሰዓት አካባቢ ሆኗል። ስንት ሰዓት ነው የመጣው እዚህ?
ኦልሞስት ናይን እዚህ ነበርኩ። ናይን ነው የደረስኩት።
እስካሁን ማግኘት አልቻልክም?
አልቻልኩም
በወረፋ ምክንያት።
በጣም ብዙ ሰው ነው ያለው። እኔ ራሴ ቁጥሬ ወደ 50 ሰው ነው። እንግዲህ ከዚህ በኋላ አንድ ሰዓት ሁለት ሰዓት መጠበቅ ይኖርብኛል።
እንደነገርከኝ የ60ና የ70 ብር ልዩነት አለ ከባለፈው አመት ጋር ምናምን ብለኛል። ይሄ የአንድ የኑሮ ውድነት መገለጫ ነው ተብሎ ማስቀመጥ ይቻላል?
ሜቢ የነዳጅ ጭማሪ ይሆናል። ለቤተሰቦች አዲስ አበባም ላሉት እዚህም ላሉት መልካም አመት በዓል እላለሁ።
ዳያስፖራ አካባቢ እንቆያለን። ወጣቱ እንዴት ነው ይሄንን የበዓል ሰሞን የሚያከብረው? በውጭ ያለው እንዴት ይመለከተዋል? ኤደን ገረመው ተከታዩን አዘጋጅታለች።
ቸርነት ተሰማ ከተማ መኖሪያ ሆሳና ነው። ከደቡብ ክልል
ያለው የበዓል ድባብ ምን ይመስላል? ለምሳሌ ጉልባኑ ገበያው እንዴት ነው? ሴቶች ምን እያደረጉ ነው? እርሶ ምን እያደረጉ ነው? እስኪ ጥቂት ይንገሩኝ።
ገበያው በጣም አሪፍ ነው። ፕሮግራሙም እያከበርን ነው። ገበያ የሄድኩት ለልጆቹ ልብስ ምናምን ለመግዛትም ሌላ ደግሞ ለበዓል የሚሆን ዶሮ ይዤ እንደገባሁት ነው። በዓሉ በጣም አሪፍ ነው ግን ከዚህ ከኑሮ ውድነት አንጻር ጋር በዓል እንደየቤት እንደሆነ መንግስት ሰራተኛ ስለሆንኩ ነው እንደ መጠኑ እያከበርን ነው። አመት በዓሉን ለማለት ነው። ምንም እንደ ድሮ ባይሆንም በመጠኑ እያከበርን ነው ለማለት ነው። አራል ነገ ነው። ዶሮ አንዷ ዶሮ እኔ የገዛሁት 650 ነው። ትንሿ ናት። እሷም ግን ትንሿ ናት። ስጋ አለች በመጠኑ ከፍ የምለው ሺ ደርሰዋል። 950 970 እንደዛ ደርሰዋል። ከገጠር ከመጣው ሰው ነው እኔ እንትን እንትን በረካሽ ዋጋ የገዛሁት። ከተማ ውስጥ የሚያዘዋዞሩት ይጨምረዋል። እንደዛም ነው እንደ 1000 አካባቢ ነው።
ልጆቹ ለፋሲካ ምን ነበር እንዲገዛላቸው የፈለጉት?
ቀሚስ ነገር፣ ነጭ ሸሚዞች፣ ቀሚስ በዓሉን እንትን ጠዋት ቸርች ስለሚሄዱ አብረን ስለምንሄድ በዓል የሚያመስለውን ልብሶች መግዛት ነው። ገዝተን መጠ ነው በዛ ነው ፕሮግራሙን የምንከታተለው ወይም ቸርች የምንሄደው ለማለት ነው
አላቸው። ታዲያ በዓል ልብሳቸውን አዩት?
በጣም እንጂ በምክንያቱም በየመቱ እንትን ስለሚሉ ቸርች በአዲስ መንፈስ ክርስቶስን ትንሣኤን በነጭ ልብስ ስለሚያከብሩ በዛ ለመዘመር ስለሚዘምሩ አዲስ ነገር ስለሚፈልጉ ለዛ ነው በጣም እንጂ የሚፈልጉት። ደስ ይላቸዋል በጣም።
ቤተልሔም ሀብት ይባላለው። የ251 ፉድ ኬተሪንግ ሰርቪስ ስራ አስኪያጅ ነው። ባለቤት ነው። ካምፓኒያችን የሚሰራው ኬተሪንግ ሰርቪስ ነው። በዓላትን ጨምሮ ከተማችን ውስጥ ለሚደረጉ ማንኛውም አይነት ፕሮግራሞች የምግብ መስተንግዶና ማቴሪያል ማቅረብ ነው። ምሳሌ የበዓል ፓኬጆችን ማዘጋጀት ከጀመርን 3 ዓመት ሆኗል። ካምፓኒያችን ከተጀመረ ጀምሮ በዓል ሲሆን ሰው ካለው ጊዜ ቦታ አንጻር በተለይ አዲስ አበባ ውስጥ ስትኖሪ የበዓል ፕሮግራሞች ለማዘጋጀት በጣም ብዙ ኮምፕሊኬትድ የሆነ ነገር ስላለው እነዛን ነገሮች በቀላሉ የሚያገኝበትን መንገድ ነው የፈጠርነው። ስለዚህ ያው በዓል ሲሆን በግ ይታረዳል፣ ዶሮ ይሰራል ምናምንና እነሱን ነገሮች ጠቅላላ ብሎ ምግቡንም መጠጡንም የያዘ ፓኬጆች ነው እያቀረብን ያለን።
እንዳየሁት ከሆነ ሙሉ ዶሮ ወጥ፣ እንቁላል ብላችሁ ጠጅ፣ ሌሎችም ነገሮችም ታሰናዳላችሁና እንዴት ነው የምትሰናዱት? መቼ ነው ለበዓል መዘጋጀት የምትጀምሩት?
ኦልሞስት አንድ ወር ሲቀር ምናምን ጀምሮ ዝግጅት እናደርጋለን። ግን 24 ሰዓት ነው የምንሰራው። የበዓልም ስራዎች ባይሆኑ እነዚህ ምግቦች ተነጣጥለውም ቢሆን ደንበኞች ይጠቀሙታል። ማንኛውም ሰው የተሰራ ዶሮ ይወስዳል፣ የተሰራ በግ ይወስዳል፣ ጠጅ ብቻውንም ይወስድ ይኖራል። እንዳየሹ ቁሌትም ደግሞ ያለቀላቸው ነገሮች በቀላሉ ቤት ውስጥ ሚክስ አድርጎን ለመጠቀም የሚረዱ ነገሮችን እናቀርባለን። እነዛ በማንኛውም ጊዜ በማንኛውም ቀን የሚሸጡ ናቸው። በዓላት ሲሆን ግን ቀድመን ማስታወቂያ እንሰራለን። ደንበኞችም አሉን ኮንቲኒውስሊ በዓላት ሲኖር ጠብቀው ከ3 ሳምንት በፊት ጀምረው ቀድሞ ኦርደር የሚያደርጉ ደንበኞች አሉ። ከውጭ ሀገር ለቤተሰቦቻቸው ኦርደር የሚያደርጉ ብዙ ደንበኞች አሉ። ስለዚህ አብዛኛው ኦርደር ቀድሞ ነው የሚያልቀው።
ስለዚህ ገበያ እንዴት ነው ዘንድሮ?
የዘንድሮ ፋሲካ ትንሽ ከበድ ይላል ከበፊቱ። አሁን ባለው ሁኔታ የተለያዩ የዋጋ ውድነቱ አለና እኛም ከበፊት ስንሸጥበት ከነበረው አስገዳጅ ነው ስለተፈጠረ እንደው ለደንበኞቻችን ያስለመድናቸው ነገር አለ። በዓላትን ጠብቀው የሚወስዱ ደንበኞች አሉን ምናምንና ያን ነገር ማስቀረት ስላልፈለግን ነው እንጂ በተለይ እነዚህ ለበዓል የሚቀርቡ የዶሮ፣ የበግ፣ ቂቤ፣ ስጋ ነገሮች በጣም ዋጋው መጨመሩ የደንበኛውን ቁጥር ይቀንሰዋል። ምን ጥያቄ የለውም።
ከዚህ በኋላ የሚመጡ ትዕዛዞች ይኖራሉ? አሁን ከዛሬ ምሽት በኋላ?
አዎ፣ ቅዳሜ ቀኑን ሙሉ ሌሊቱን እስከ እሁድ ድረስ እስከ እሁድ ንጋት ድረስ ነው ኦርደሮቻችን የምናደርሰው። ስለዚህ ቅዳሜም የሚያዛለ ወዲያው አብዛኞቹ ትዕዛዞች እንዲያውም ዴድላይን ላይ የሚበዙ ናቸው። ሰው ወይ በስራ ምክንያት ሊሆን ይችላል ወይ በተለያየ አጋጣሚ ያልተመቻቸለን ሰው የመጨረሻውን ቀን በብዛት ይጠቀማል።
ምን ያህል ሰራተኞች አሉ? ሰራተኞችሽ ሴቶች ናቸው ወንዶች? እስቲ ጥቂት ንገሪኝ አብረው ስለሚሰሩት ባልደረቦችሽ።
ያው በእኛ ስራ ላይ ቋሚ እና የኮንትራት ስራዎች አሉ። ኬተሪንግ ሰርቪስ እንደመሆኑ መጠን ትልቅ ስራዎች ሲኖሩን ፓርታይም የሚሰሩ ብዙ ወጣት ሰራተኞች አሉ፣ ሴቶችም ወንዶችም። በቁጥር እንደዚህ ናቸው ባንልም አንድ ስራ ላይ ከ15-20 ሰራተኞች የግዴታ ያስፈልጋሉ። እናቶችም አሉ፣ ወጣቶችም አሉ። ያው የዶሮ እንደዚህ የባህላዊ ምግብ ስራዎች ትንሽ እናቶች ቢሰሩት የተሻለ ነው የሚሆነው፣ ግን ወጣቶችም አሉ፣ በብዛት ሴቶች ናቸው የሚሰሩ።
እስቲ እናንተ እንግዲህ ይህን ሁሉ ለዚህ ሁሉ ሰው ምግብ አቅርባችሁ ስትጨርሱ እንዴት ነው የምታከብሩት?
ቤታችንን በዓል አክብረን አናውቅም። ግን የበዓሉ ቀን ደግሞ በብዛት ስልኮች ይበዛሉ። የበዓሉ ቀንም አሁን ደግሞ ለአሁን የሚያዝ ከስተመር ምናምን ይኖራል። ስለዚህ በሚቀጥለው ቀን ምናምን ነው በየቤታችን እረፍት የምንወስደው እንጂ ያን ያክል የተለየ የምናሳልፈው በዓል የለም።
በቦሎ ሬሎ ረዳ አማራ ክልል መምሩ ሲና በቃ ሙስሊም ነኝ ግን እኛ አካባቢ በቃ የሃይማኖት ልዩነት የለም ወሎ ላይ
አካባቢው ታዲያ እንዴት ነው በዓል ሲሆን ደምቋል ወይስ እንዴት ሆነ
በዓል ባል ይሸታል በጣም ደምቋል ህብረተሰቡ በቃ ትንሽ ያው ተረጋጋ ሁኔታ ነው አሁን ያለው እኛ ጋር ጥቅምትና ህዳር ላይ የተወሰነ በዓሉ በቃ ድርበቅ ያለ ነው በቃ ዋዜማው ላይ ነው ያለው ክርስትና እምነት ተከታዮች በቃ ነገ እሁድ ይፈታሉ በእኛ ደግሞ በእነሱ ሳምንት ማለት ነው
እኔ በእጅሉ ነጋድራስ እባላለሁ። እኔ የምሰራው መስቀል ስለወር በግ ስራ ነው የምሰራው።
ዘንድሮ በግ እንዴት ነው? ጦዟል እየተባለ ነው። የበግ ዋጋ እንዴት ነው?
ዘንድሮ በግ እግዚአብሔር ይመስገን በጣም ዝቅተኛው ነገ ያለው አሁን እስከ 2500 እና ዋና ከፍተኛ ዋጋ እስከ 9500 ነው። ከነበረውና ከምናስበው ነገር ላይ አሁን በጣም ጥሩ ነው እግዚአብሔር ይመስገን።
ገበያስ እንዴት ነው? ገዢ ብዙ ሰው አለ?
የሆነ ጣለው አረጋግሽ ነገር በዚህ ላይ ቢሮን ምንድነው? ሰው ሆነ አሉባልታ ከሚያወራውና ቆም ነገር ላይ መጥቶ ከሚያወራው ሰው ጋር እኩል አይደለም። ግን እንዳሰምነው ሳይሆን ገበያው ጥሩ ነው እግዚአብሔር ይመስገን። ትንሽ ይሻላል። እኛ ማስበናን የሚመጣም ሰው ከስተመር አስቦ ነበር ግን መጥቶ ሲጠይቀና ገዝቶ ሲሄድ ያመሰገነ ነው የሚሄደው።
የዳያስፖራው ትውልደ ኢትዮጵያ ወጣት በዓላትና የባህል እሴቶችን በሚመለከት የተጠናቀረ ዘገባ እንደሚቀርብ ነበር ቀደም በያስተዋውቄ ነበረው። ይቅርታ ጠይቃለሁ። ለማንኛውም ኤደን ቆንጆ ቅንብር አሰምታናለች። እስቲ ወደ አምቦሉ ሰዳችሁ። አሁን ደግሞ እዚያ ስግደት ላይ የዋሉ ምዕመናንን ናኮር መልክ አግኝቶ አነጋግሮ ነበረ። እናዳምጠው።
ምዕመኑ ወጥቶ በጌታችን በኢየሱስ ክርስቶስ ላይ የደረሰውን በስቅለት የደረሰበትን ሁሉ እንትን በማለት በዚህ ሁኔታ ነው የሚሰገደው። ልመናው ስግደቱ ስለ ከግለሰብ ህይወት ጀምሮ ስለ አገር፣ ስለ መነኮሳት፣ ስለ ቤተክርስቲያን አገልጋዮች፣ ስለ አገር፣ ስለ ሁሉም ነገር ነው የሚጸለየውና የሚሰገደው ብዬ ነው የማስበው። ዘንድሮ በጣም ደስ ብሎኛል። የአምቦ ደብረ ኢየሱስ ህዝቡም በጣም ነው ምዕመኑ በጣም ነው የወጣው። ይሄው ስግደቱ በአማረ በደመቀ ሁኔታ እየተካሄደ ነውና እጅግ በጣም በጣም ደስ ብሎኛል። ምዕመኑም እንግዲህ ያው አገሪቷ ላይ ባለው በሰላም ሁኔታም ይሁን በአገሪቱ በኢኮኖሚ በማን ነው በኑሮ ውድነቱም ቢሆን ባለው ሁኔታ ለአምላኩ ለመንገር ነው ቤተክርስቲያን የሚመጣው። ደስ ብሎኛል ዘንድሮ በጣም አስደሳች ነው።
በዛሬው ዕለት እያከበር ነው የምንገኘው የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መከራውን የምናስብበትን የስቅለትን በዓል ነው ያከበርን የምንገኘው። ለሰው ልጆች የከፈለውን የመዳን ዋጋ የምናስብበት፣ ስለ ሰው ልጆች የተቀበለውን መከራ፣ ስለ ሰው ልጆች ያየውን ፈተና የምናስብበት ሳምንት ነው። እንግዲህ ሊቃውንት አባቶቻችን ጥንታውያን አባቶች ለማን ነው የተሰቀለው ብለን ስንል አዳምን ለማዳን እንደመጣ ይናገራሉ። እንዲሁ በጥበብ ቃል አርብ የሞተውን አርብ የፈጠረውን የሰው ልጅ ህይወት ሙሉ እንዲሆን አርብ ለተሰቅሎለት ህይወታችን ሰላማዊ እንዲሆን የድነት ህይወት እንዲኖረን ለማድረግ በዛሬው ዕለት ህማሙን እያሰብን መከራውን እያሰብን እንገኛለን ማለት ነው። የዛሬው ዕለት የሰው ልጆች ስለ ኃጢአታቸው ስለ በደላቸው በክርስቶስ ፊት ለፊት ወድቀው የሚያለቅሱበትና የሚያነቡበት ቀን ነው። በእያንዳንዱ በየሰዓቱ የሚጸለዩ ጸሎቶች አሉ። ክርስቶስን ማረን እያለን ይቅር በለን እያለን ክሪያላይሶን እያለን እንጸልያለን እንሰግዳለን። ይሄ አርብ ማለት የደም የሞት የመከራ ነው። ክርስቶስን ብቻ አይደለም አርብ ላይ ነው ያለው የምንለው። ዛሬ ሀገራችን ኢትዮጵያም አርብ ላይ ነው ያለችው። የሰው ልጅ ህይወትም ደግሞ እንዲሁ አርብ ላይ ነው ያለው። መከራ ላይ ነው ያለው። ሞት ላይ ነው ያለው። እንባ ላይ ነው ያለው። መገፋት ላይ ነው። ዛሬ ብዙ ሰዎች ከቀያቸው ከቤተሰቦቻቸው ከንብረቶቻቸው ላይ ሲፈናቀሉ እናያለን። ዓለም በአሁኑ ሰዓት አርብ ላይ ናት ማለት እንችላለን። ስለዚህ ይጸለያል፣ ለሀገር ይጸለያል፣ ለሰው ይጸለያል፣ ለተሰደዱ ሰዎች ይጸለያል፣ ለታመሙ ሰዎች ይጸለያል። ክርስቶስ ምሕረቱን እንዲያበዛልን የምሕረት አይኑን የምንፈልግበት ዕለት ነው ማለት ነው የዛሬው ቀን።
ቆሞስ አባ አብርሃም እባላለሁ። የደብረ ብርሃን ኢየሱስ ቤተ ክርስቲያን አስተዳዳሪ ነኝ። የሰው ልጅ በሙሉ ባጠፋው ጥፋት ያንን ጥፋት ለመደምሰስ ሲል ከልጅ ልጅ ተወልጄ በራሴ
የተከበራችሁ አድማጮች መልካም በዓል እንኳን አደረሳችሁ። ዝግጅቶቻችን ከበዓል ጋር የተያያዙ ነገና ከነገ ወዲያም ይቀጥላሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦቼ ስም ሰናበታችኋለሁ። ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። በድጋሚ መልካም በዓል፣ ጤና ይስጥልኝ፣ ጤና ይስጥልኝ።